የአሜሪካ ድምጽ ነው። በ22 በ25 እና በ31 ሜትር ባንዶች በአጭር ሞገድ እንዲሁም በኢትዮሳት ከዋሽንግተን ዲሲ የሚተላለፈው የአማርኛ ፕሮግራም ጀመረ። ሰላም ጤና ይስጥልን። እንደምን አምሽታችኋል የተከበራችሁ አድማጮቻችን። ከአሁን 3 ሰዓት እስከ 4 ሰዓት የሚዘልቀውን የቅዳሜ መስከረም 25 2017 ዓመተ ምህረት ምሽት ፕሮግራማችንን ይዘን ቀርበናል። በመስተንግዶው ቆንጂት ታዬ አብሬያችሁ አመሻለሁ። አመታዊው የሆራ ፍንፍኔ የኢሬቻ በዓል ዛሬ በአዲስ አበባ በርካታ ታዳሚዎች በተገኙበት በድምቀት ተከብሯል። ከስፍራው የተጠናቀረ ዘገባ ከዜና በኋላ ይቀርባል። መሰንበቻውን ከተካሄደው የተባበሩት መንግስታት ጠቅላላ ጉባኤ ጎን የማትገታዋ አፍሪካ ዲ አንስቶፐብል አፍሪካ በሚል መሪ ቃል አፍሪካውያን የስራ ፈጠራ ባለሙያዎችን ያሳተፈ ውይይት ተካሂዷል። እናካፍላችኋለን። ሌሎችም ዘገባዎች ይኖሩናል። በቀሪው ጊዜ ደግሞ ሳምንታዊ መዝናኛችሁ የሙዚቃ ቃና ተቀናብሯል። ለሁሉም አብረን እንድናመሽ ከወዲሁ በአክብሮት እንጋብዛለን። የዓለም ዜና አድምጠን እንመለስ።
ሰላም ጤና ይስጥልና አድማጮቻችን፣ እንደምን አምሽታችኋል። የቅዳሜ ምሽት የዓለም ዜናዎችን የማቀርብላችሁ አስማማየኖ ነኝ። ዓመታዊ የሆራ ፊንፊኔ ኢሬቻ በዓል ከተለያዩ የአገሪቱ አካባቢዎች የመጡ የኦሮሞ ተወላጆች፣ ሌሎች ኢትዮጵያውያንና የውጭ አገራት ዜጎች በተገኙበት ዛሬ ቅዳሜ መስከረም 25 ቀን 2017 ዓ.ም በደማቅ ስነስርዓት ተከብሯል። ይህን የተመለከተ ዘገባ በኋላ ላይ ወደ እናንተ እናደርሳለን። ሂዝቦላ ተዋጊዎቹ በደቡባዊ ሊባኖስ ድንበር ላይ ከእስራኤል ወታደሮች ጋር መዋጋታቸውን ገልጿል። በአንጻሩ የእስራኤል ጦር በመስጊድ ውስጥ የነበሩ በኢራን የሚደገፉትን የሂዝቦላ ታጣቂዎች መምታቱን አስታውቋል። የፍልስጤም ታጣቂ ቡድን ሐማስ በበዳዊ የስደተኞች ካምፕ ላይ ዛሬ ቅዳሜ ባደረሰውና የጽዮናውያን የቦምብ ጥቃት ሲል በገለጸው የእስራኤል አየር ጥቃት ሰይድ አታላሊ የተባለ ወታደራዊ አዛዡ ከባለቤቱና ሁለት ሴት ልጆቹ ጋር ተገድሏል ብሏል። ሐማስ እንደ አውሮፓውያን አቆጣጠር ጥቅምት 7 በእስራኤል ላይ ያደረሰው ጥቃት አንደኛ ዓመት ሊይዝ ጥቂት ቀናት በቀሩት በአሁኑ ወቅት ኢራን በዚህ ሳምንት በእስራኤል ላይ ለሁለተኛ ጊዜ የፈጸመችው የሚሳይል ጥቃት፣ ሂዝቦላ የሚተኩሳቸው ሮኬቶችና እስከ የመን የደረሱት የኢራን አጋሮች ጥቃቶች ሁኔታው እንዲባባስ አድርገዋል። በሊባኖስ የሚገኙ ተፈናቃዮች ግን ጦርነቱ ቆሞ ወደ መኖሪያቸው መመለስ እንደሚሹ እየገለጹ ነው። በቤሩት መካከል ከተማ በግጭቱ ከተፈናቀሉት በመቶ ሺዎች የሚቆጠሩት መካከል አንዱ የሆነው ኢብራሂም ናዝል ጦርነቱ እንዲቆም እንፈልጋለን፣ ወደ መኖሪያችን እንድንመለስ እንፈልጋለን ሲል ለአጃንስ ፍራንስ ፕሬስ ተናግሯል። የእስራኤል ጦር እንደ አውሮፓውያን አቆጣጠር ከመስከረም 23 ጀምሮ በሊባኖስ ዙሪያ በሂዝቦላ ጠንካራ ይዞታዎች ላይ በከፈተው የተጠናከረ ጥቃት ከ1110 በላይ ሰዎች መገደላቸውም ተገልጿል። ይህ በእንዲህ እንዳለ የዩናይትድ ስቴትስ ፕሬዚዳንት ጆ ባይደን ትላንት አርብ እንደተናገሩት እስራኤል ኢራን ላይ ላደረሰችው የሚሳይል ጥቃት እንዴት ምላሽ እንደምትሰጥ እስካሁን አልወሰነችም ብለዋል። የኢራን የነዳጅ ማውጫ ቦታዎችን ላለመምታትም ማሰብ ይኖርባቸዋልም ሲሉም ተናግረዋል። ባይደን በዋይት ሀውስ መግለጫ ላይ ለጋዜጠኞች እንዳሉት ውሳኔያቸውን ካሳወቁ በኋላ ከእስራኤል ባለሥልጣናት ጋር ውይይት እንደሚያደርጉ ይጠበቃል። ፕሬዚዳንቱ ይህን የተናገሩት የኢራን ከፍተኛ ሃይማኖታዊ መሪ አያቶላ ካሚኒ በቴህራን በሚገኙ ታላቁ መስጊድ ላይ ለተሰበሰቡ ሕዝብ በእስራኤል ላይ አገዛዙ ወደ ኋላ እንደማይል ከተናገሩ ከሰዓታት በኋላ ነው። ፕሬዚዳንት ባይደን እስራኤላውያኑ ለደረሰባቸው አስከፊ ጥቃት ከኢራናውያን ብቻ ሳይሆን ከሂዝቦላ እስከ ሁቲዎች ሁሉ ምላሽ የመስጠት ሙሉ መብት አላቸው፣ ግን እውነታው በሲቪሎች ላይ የሚደርሰው ጉዳት ላይ የበለጠ ጥንቃቄ ማድረግ አለባቸው ሲሉም ተናግረዋል። ማክሰኞ ምሽት ላይ ኢራን ወደ 200 የሚጠጉ የባለስቲክ ሚሳይሎችን በእስራኤል ላይ አስወንጭፋለች። የእስራኤል ጦር አብዛኞቹ ሚሳይሎችን በአሜሪካ የባህር ኃይሎች ጥምር ኃይል እርዳታ ማምከን መቻሉንም አስታውቋል። ሩሲያ ጦርነቱ ከጀመረ ጊዜ አንስቶ 93 ዩክሬናውያን የጦር እስረኞች መግደሏን ኪየቭ አስታወቀች። ከሩሲያ የዩክሬን ወረራ ጋር በተያያዘ የጦር ወንጀሎችን ለመመርመር ኃላፊነት የተሰጠው የሕግ አስከባሪ ባለሥልጣን የ93 የዩክሬን የጦር እስረኞች መገደል ጋር የተያያዙ ማስረጃዎችን መመዝገቡን አስታውቋል። በትጥቅ ግጭት ውስጥ የተፈጸሙ ወንጀሎችን ለመመርመር የተቋቋመው የዩክሬን አቃቢ ሕግ ጄኔራል ጽህፈት ቤት ዲፓርትመንትን የሚመሩት ዮሪ ቤሎሶቭ ትላንት በቴሌቪዥን ባቀረቡት የቅርብ ጊዜ መረጃ አሁን በጦር ሜዳ የተገደሉትን የ93 ወታደሮችን አሟሟት በተመለከተ መረጃ አግኝተናል ብለዋል። 80% ግድያ የተመዘገበውም በዚህ ዓመት ነው ብለዋል። በጽህፈት ቤቱ የቴሌግራም ቻናል ላይ በወጣ ይፋዊ መግለጫ መሰረት የሩሲያ ኃይሎች በዶኔስክ ክልል ውስጥ በማይኮላቪክና በሱኪ ያሪ መንደሮች አቅራቢያ 16 የዩክሬን የጦር እስረኞችን ገድለዋል። በተለያዩ የቴሌግራም ቻናሎች የተሰራጨው የተንቀሳቃሽ ምስል በቅርቡ የዩክሬን ወታደሮች በሩሲያ ወታደሮች ተይዘው ከጫካ አካባቢ ሲወጡና የሩሲያ ኃይሎችም በእስረኛ ወታደሮች ላይ ተኩስ ሲከፍቱ ያሳያል። ምስሉ በገለልተኛ አካል አልተጣረም። ባለም አቀፍ የሰብአዊነት ህግ መሰረት እጃቸውን የሰጡ ወታደሮችን መግደል እንደ ጦር ወንጀል ይቆጠራል። ሩሲያ ታሊባንን ከአሸባሪ ቡድን ዝርዝር ለመሰረዝ መወሰኗን አስታወቀች። ሩሲያ ትላንት አርብ እንዳስታወቀችው አፍጋኒስታን እየመራ ያለው ታሊባን ከሞስኮ የአሸባሪ ድርጅቶች ዝርዝር ውስጥ እንዲሰረዝ ዋና ውሳኔ አስቀድሞ ተላልፏል ብላለች። የደቡብ እስያ ሀገራት የሩሲያ ፕሬዚዳንታዊ ሉክ ዛሚር ካቡሎቭ በመንግስት የሚተዳደረው የዜና ወኪል ላይ እንደገለጹት የውጭ ጉዳይ ሚኒስቴርና የብሔራዊ ደህንነት ኤጀንሲዎች የታሊባን ከፌዴራል ህጎች ጋር በተጣጣመ መልኩ መሰረዙን በተመለከተ ህጋዊ ስራዎችን እያጠናቀቁ ነው ብለዋል። የመጨረሻው ውሳኔም በቅርቡ ይፋ ይሆናል ብለው ተስፋ እንደሚያደርጉም ገልጸዋል። የአስተያየት የሰማው ሞስኮ በአፍጋኒስታን ጉዳይ ለመወያየት የአካባቢው ሀገራት ጉባኤን ባዘጋጀችበት ቀን ሲሆን ውይይቱንም የሩሲያ ውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ መርተውታል። ከጉባኤ በኋላ ላቭሮቭ የአፍጋኒስታን የውይይቱ ተሳታፊ ልዑካናቸውን የከመሩት የታሊባን ተጠባባቂ ውጭ ጉዳይ ሚኒስትር አሚር ካን ሙታኪ ጋር የሁለትዮሽ ውይይት አድርገዋል። ሞስኮ ከካቡል ጋር የፖለቲካ የንግድና የኢኮኖሚ ትስስር ማሳደግን ትቀጥላለች ሲሉም የውጭ ጉዳይ ሚኒስትሩ ሰርጌይ ላቭሮቭ መናገራቸውም ተገልጿል። አድማጮቻችን፣ የምሽቱ የዓለም ዜናዎች ክፍለ ጊዜ በዚህ ተጠናቋል። ከመሰናበቲ በፊት ግን መግቢያ ላይ ያስተዋወቅኳችሁን የሬቻን በዓል አከባበር በተመለከተ የያዝነውን ዘገባ ወደ እናንተ እናደርሳለን። ዓመታዊ የሆራ ፊንፊኔ ሬቻ በዓል ከተለያዩ አገሪቱ አካባቢዎች የመጡ የኦሮሞ ተወላጆች፣ ሌሎች ኢትዮጵያውያንና የውጭ አገር ዜጎች በተገኙበት ዛሬ ቅዳሜ መስከረም 25 ቀን 2017 ዓ ም በደማቅ ስነ ስርዓት ተከብሯል። ዛሬ ማለዳ በመስቀል አደባባይ አካባቢ ባለው የሬቻ ቦታ በተከበረው በዓል ላይ የተገኙ ታዳሚዎች ወደ ከተማ የገቡት ከትላንት ከቀትር በኋላ ጀምሮ ነው። የበዓሉ ተሳታፊዎች ሬቻ አሁን የብዙ ህዝቦች መገኛ ቦታ እየሆነ ነው ሲሉ ለአሜሪካ ድምፅ ገልጸዋል። ገልሞ ዳዊት ተከታዩን ዘገባ አድርሶናል።
በተለይ በሁለት ቦታዎች በተከታታይ ቀናትና በድምቀት ለሚከበረው ዓመታዊው የኢሬቻ በዓል ዛሬ ተራው የአዲስ አበባ ነበር። እናም በርካታ የበዓሉ ተሳታፊዎች ካለፉት ቀናት ጀምሮ ሆራ ፊንፊኔን ለማክበር ወደ ከተማዋ ገብተዋል። ዘንድሮ ለስድስተኛ ጊዜ የተከበረው የ2017 ዓ.ም የሆራ ፊንፊኔ በዓል በድምቀት የተጀመረው አባገዳዎችና ሀደ ሲንቄዎች ባሰሙት መሬው ዜማ ነው። የበዓሉ ታዳሚዎችም ስሜታቸውን ለአሜሪካ ድምፅ አጋርተዋል። ወጣት ጃታኒ ቦነያ ከበዓሉ ተሳታፊዎች አንዱ ነው።
ኢሬቻ ማለት የኦሮሞ ምዝጋና ቀን ወይም ደግሞ የኦሮሞ ከተለያየ ከዝናብ ጊዜ ወይም ደግሞ ከድርቅ ጊዜ አልፎ ዛሬ ተገናኝቶ ከየዋቃጫ ከራያ አሰቦ፣ ከጎጃም መተከል፣ ከሰቦ ጎና፣ ከሂቱ ሁምባና፣ ከሲኮ መንዶ፣ ከኮንቶ መዳሪሙ ከተለያየ ቦታ ኢትዮጵያ ውስጥ የሚኖሩ ብቻ ሳይሆን ከቦምባሳ እስከ ራያ አሰቦ ወይም ደግሞ ከሂቱ ሁምባና እስከ ደምቢዶሎ ከኢስት አፍሪካ ሙሉ ወይም ደግሞ ከምስራቅ አፍሪካ ተገናኝቶ ሆራ ፊንፊኔ የአፍሪካ መዲና የሆነችው ፊንፊኔ ላይ ተገናኝቶ ሆራ ፊንፊኔ ላይ የምዝጋና ቀን ወይም ደግሞ ለዚህ ያደረስከውን ፈጣሪ ይመስገን ብሎ ምዝጋና የሚቀርብ ቀን ነው። ይህ ኢሬቻ የፍቅር፣ የአንድነት፣ የአብሮነት ምልክት ነው።
አቶ ጉቱ መርጋም የኢሬቻ ምንነት አብራርተዋል።
ኢሬቻ ጀቹኒ አያና አከሚቲ ዮጀነ አያና ገለቴፈናፊ።
ኢሬቻ የምስጋናና የጸሎት በዓል ነው። ኢሬቻ ሁለት አይነት ነው። የመልካ በወንዝ ምንጭ ዳር የሚከናወንና በተራራ ስር የሚደረግ ነው። የተራራው ዝናም እንዲዘንብ ጸሎት የሚደረግበት ሲሆን የምንጭ ወይም ወንዝ ዳሩ ደግሞ ለምስጋና ነው። እናም ኢሬቻ የምስጋናና የጸሎት በዓል ነው።
ቢፍቱ ብርሃኑም በበዓሉ የተሳተፈች ሌላ የአዲስ አበባ ከተማ ነዋሪ ነች።
ኢሬቻ ለኔ ማንነታችን ነው። በቃ ሁላችንም የሚገልጽ ነው። ኦሮሚነታችን የሚገልጽ፣ ኢትዮጵያዊነታችን የሚገልጽ ነው እና ምንም ልዩነት የለም። በአንድነት ነው እና ኢሬቻ ለኛ ማንነታችንና ውበታችን ነው። ኢሬቻ አንድነት ነው፣ አብሮነት ነው፣ አቅፎ ነው። ሁሉም በአንድነት ነው ወጥቶ ሳክብር የነበረ ነው። ሁሉም ብሔረሰብ ሳይ በጣም ይገረም ነበረ እና ኢሬቻ የኦሮሞ ብቻ ሳይሆን የሁሉም ነው፣ የኢትዮጵያ ሕዝብ በሙሉ ነው እና በድጋሜ ለኢትዮጵያ ሕዝብ ለኦሮሞ ሕዝብ እንኳን አደረሳችሁ ማለት ፈልጋለሁ።
መስፍን መኮንን የአዲስ አበባ ዘነበ ወርቅ አካባቢ ነዋሪ መሆኑን ይናገራል። ከዓመታት በፊት ጉዳት ደርሶበት ለአካል ጉዳተኝነት ቢዳረግም ከኢሬቻ አላስቀረኝም ይላል።
አይ ኢሬቻ ነማን ፋፍም ቤፉ ነማን ፈውጋው ጋዳን
ኢሬቻን ምንም አልቀርም። በህይወት እስካለሁ መጥቼ ይህን በዓል አከብራለሁ። አዎ፣ ምክንያቱም ኢሬቻ ለእኔ የአንድነት ተምሳሌት ነው። የኦሮሞ ማንነት የሚገለጽበት የፍቅር መድረክ ነው።
የአዲስ አበባ ከተማ ነዋሪው አቶ ጉቱ መርጋና የቦረና ዞን ተወላጁ ጃታኒ ቦነያ በዓሉ ከኦሮሞ ህዝብ በተጨማሪ ሌሎች ህዝቦችንም ተሳታፊ ማድረጉ መልካም መሆኑን ተናግረዋል።
አኩም ስር ንገዳ ከሰቲ ኢጆሌ ሉብ ተኮ
ኛችስኛችሁን ዱር ወላርጊ ቀብት
በገዳ ስርዓት የገዳ ስነ ስርዓት የደረሰባቸው ሰዎች ከመገናኘታቸው ድግስ አላቸው። እሬቻም እንዲሁ ነው። ብዙ ሰዎች የሚገናኙበት ቦታ ነው። አሁን አሁን ኦሮሞ ብቻ አይደለም የሚሳተፈው፣ ሌሎች ህዝቦችም እየተሳተፉ ናቸው። ይህ ደግሞ ባሉ አገር አቀፍና ዓለም አቀፍ ተቀባይነት እንዲያገኝ ይረዳል።
በዛሬው በዓል ከተለያዩ የኢትዮጵያ አካባቢዎች የመጡ ተሳታፊዎችም ታድመዋል። ወጣት መኩሪያ ከዋሳ ነው የመጣው።
እርቻን ለመታደም ነው የመጣሁት። አሁን ይሄ ሁለተኛ ጊዜ ነው ስመጣ። በጣም ያው እርቻ በጣም አሪፍ ነው። ህዝብ እንዳለ ፈጣሪን ለማመስገን ነው የመጡት። ዘንድሮ ልዩ የሚያደርገው አሁን ብዙ ሰው አለ እዚህ። ያው እንደምታዩት በጣም ብዙ ሰው አለ። ደግሞ ፍቅርም እያደረጉ ነው። በጣም አሪፍ ነው የዘንድሮ። ፍቅርም አለ፣ ሰላምም ስላለ በጣም ደስ ይላል።
አቶ ወንድፍራው ከተማም ከአርባ ምንጭ ከተማ የመጡ ሌላ ተሳታፊ ናቸው።
እኛ ከደቡብ ኢትዮጵያ ከአርባ ምንጭ ነው የመጣ ነው። ኦሎሞስ ወደ አርባ ሰው ሆነን የመጣ ነው። እንግዲህ ይሄ ከጋሞ ከሚያከብራቸው ባህላዊ በዓላት ጋር ከየውም አስቃላ ጋር የመመሳሰል ባህራት ያለው አንደኛው ይህም በአደባባይ ይከበራል። የውም አስቃላም በአደባባይ ነው የሚከበረው። እንግዲህ ሁለቱን አንድ የሚያደርገው ምንድን ነው? ህዝቦችን በአደባባይ ላይ የእርስ በርስ ግንኙነትን፣ የባህል ልውውጥን፣ አብሮነትን፣ ሰላምን የሚሰብኩ በመሆኑ አንድ ያደርጋቸዋል።
የኢትዮጵያ ፌዴራል ፖሊስ ዛሬ ባወጣው መግለጫ በሚሊዮን የሚቆጠር ህዝብ አባገዳዎችና ሀደ ሲንቄዎች ከተለያዩ የሀገሪቱ አካባቢዎችና ከጎረቤት ሀገራት የመጡ እንግዶች እንዲሁም የውጭ ሀገራት ቱሪስቶች በበዓሉ መሳተፋቸውን ጠቅሷል። የሆራ ፊንፊኔ ኢሬቻ በዓልም ያለምንም የጸጥታ ችግር መጠናቀቁንም አመልክቷል። በነገው ዕለትም በቢሾፍቱ የሆራ አርሰዲ ኢሬቻ በዓል በድምቀት እንደሚከበርም የኦሮሚያ ቱሪዝም ኮሚሽን አስታውቋል። ለአሜሪካ ድምፅ ገልሞ ዳዊት ከአዲስ አበባ።
የዓለም ዜናዎቹን አድምጠናል። ፕሮግራማችን እስከ 4 ሰዓት ድረስ ይቀጥላል። ዝግጅቶቻችንን በአጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻነል 57 ዲግሪ ስዌስት ላይ ለማዳመጥ ትችላላችሁ። በዌብሳይታችንም amharic.voanews.com ላይ በቀጥታ እንገኛለን። እስከ 4 ሰዓት አለን፣ አብራችሁን ቆዩ። ኤደን ገረመው በተባበሩት መንግስታት ድርጅት ጠቅላላ ጉባኤ የዘገባ ስምሪቷ ወቅት ያጠናቀረቻቸው ዘገባዎች አሉ። ወደዚያው እናምራ። ከመንግስታቱ ድርጅት ጉባኤ ጎን ለጎን በጉባኤው ሁለተኛና ሶስተኛ ቀን ላይ የተካሄደው የማትገታው አፍሪካ ወይም አንስታፐብል አፍሪካ የተሰኘው ዝግጅት የተለያዩ በዓለም አቀፍ ደረጃ የሚሰሩ አፍሪካውያን የስራ ፈጠራ ባለሙያዎችን አወያይቷል። ዝግጅቱ እጅግ ብዙ አፍሪካውያን ተጽዕኖ ፈጣሪዎች የተካፈሉበትም ነው። ከነዚህ መካከል አንዷ ደቡብ ሱዳናዊቱ ዓለም አቀፍ ሞዴል ኒያኮር ፖል ናት። ኒያኮር በዝግጅቱ ላይ የፋሽን ኢንዱስትሪው የአፍሪካን ገጽታ ለመገንባት ስለሚጫወተው ጉልህ ሚና እንዲሁም ስለ አእምሮ ጤና መልእክቶቿን አስተላልፋለች። ኤደን በኒውዮርክ ካፕሪስ ሬስቶራንትና አዳራሽ በተካሄደው መርሃ ግብር ላይ ተገኝታ አነጋግራታለች።
79ኛው የመንግስታቱ ድርጅት ጉባኤ ከመስከረም 15 2016 ዓ.ም እስከ መስከረም 20 ድረስ በኒውዮርክ በተካሄደበት ወቅት በመንግስታቱ ድርጅት የግሎባል አፍሪካ የንግድ ተነሳሽነት አማካኝነትና በመንግስታቱ ድርጅት ምክትል ዋና ጸሐፊ አሚና ጄ መሐመድ የበላይ ጠባቂነት አንስቶፐብል አፍሪካ በግርድፍ ምህጻሩ የማትቆመው አፍሪካ በሚል በጉባኤው ሁለተኛና ሶስተኛ ቀናት አፍሪካውያን ፖሊሲ ቀያሾች፣ ስራ ፈጣሪዎች፣ የንግድ ባለሙያዎች በጋራ በሀገሪቱ ላይ ሊያመጧቸው ስለሚያሰቧቸው እቅዶችና ጉዳዮች ተወያይተዋል። በመዝጊያ ስነስርዓቱ ላይ ተሞክሮዋን መድረክ ላይ ያጋራችው ደቡብ ሱዳናዊት ዓለም አቀፍ ሞዴል ኒያኮር ፖል ናት።
የዛሬው ውይይት ፋሽንን እንዴት ወደ አፍሪካ ማምጣት እንደሚቻል እንዲሁም የአፍሪካን ፋሽን እንዴት የማያቆምና የማያቋርጥ ማድረግ ይቻላል በሚለው ላይ ያተኮረ ነው። ስለዚህ ውይይታችን የነበረው አፍሪካውያን ወጣት ዲዛይነሮች ምን አይነት ተግዳሮቶች ያጋጥሟቸዋል በሚለው ላይ ነው። በፖሊሲዎች ዙሪያም ተነጋግረናል። እንዴት አይነት መሰረተ ልማቶች ቢገነቡ ይሻላል በሚለው ላይም ተወያይተናል።
ኒያኮር አፍሪካውያን ዲዛይነሮችና ሞዴሎች አህጉሪቱን በማበልጸግና በማስተዋወቅ ረገድ ያላቸው ሚና ከፍተኛ ነው ትላለች።
And also in my part as a fashion model I talked about how we can bring value
ባንድ በኩል እንደ አፍሪካዊት ሞዴል ለሞዴሊንግ እንዴት ዋጋ መስጠት እንዳለብን በንግግሬ ላይ ገልጫለሁ። ምክንያቱም ሞዴሊንግ እንደ ትርፍ ጊዜ መዝናኛ ነው የሚታየው። በአፍሪካ ያለው የፋሽን ኢንዱስትሪ ሳይቀር እንደ ሆቢ ሆኖ ነው የሚታየው። ነገር ግን ልናዳብረውና ዋጋ እንዲኖረው ማድረግ የምንችለው ነገር ነው። ምክንያቱም ምጣኔ ሀብታችንን ማሳደግ የሚችል ዘርፍ ነው። ከፍተኛ የሆነ ቱሪዝም ያመጣል። የአፍሪካን ገጽታ በመገንባት ረገድ ራሱ ብዙ አስተዋጽኦ ሊኖረው ይችላል። ስለዚህ ለኔ ፋሽን ማለት ዘርፈ ብዙ ነው። እኔም በዚህ ጉባኤ ላይ ስለ ራሴና ስለ ልምዴ ንግግር አድራጊ ሆኜ በመሳተፌ እጅግ በጣም ደስተኛ ነኝ። ይህን የመሰሉ መድረኮች በተለይም አፍሪካውያንንና አፍሪካዊ ቤተሰቦችን ለማበረታታት ያግዛሉ ብዬ አስባለሁ። አፍሪካዊ ወላጆች የልጆቻቸውን የፈጠራ ጥረት መደገፍ አለባቸው። ወላጆችን ልጆቻችሁ ጥሪዬ ነው ብለው በሚያስቧቸው ነገሮች ላይ ደግፏቸው ነው ማለት የምፈልገው። ለምሳሌ እኔ ለመጀመሪያ ጊዜ ሞዴሊንግ መስራት ስጀምር በቤተሰቦቼ ዘንድ የተናቀ ነገር ነበር። እኔም ራሴ ትምህርቴን አቋርጬ ነበር የጀመርኩት። ነገር ግን ራዕይ ነበረኝ። ስኬታማ ሞዴል ሆኜ አፍሪካ የምትታይበትን አሉታዊ መንገድ ለመቀየር ነበር ህልሜ። ፋሽን ማለት ይሄ ነው። የመጣንበትን ሀገር ባህል ማስተዋወቅና ገጽታ መገንባት። ለወጣቶችም ማለት የምፈልገው ነገር ቢኖር ህልማችሁን ፈልጋችሁ አግኙት፣ ተልኳችሁን ፈልጋችሁ አግኙ፣ እግዚአብሔር በልባችሁ ውስጥ ያስቀመጠላችሁን ነገር ፈልጋችሁ አግኙትና እፈጽመዋለሁ ብላችሁ ቁርጠኛ ሁኑ ነው። በዛ መልኩ ብቻ ነው አሸናፊ መሆን የምትችሉት። በእንደዚህ አይነት መድረኮች ደግሞ ወጣቶችን ለማበረታታት ምን አይነት ፖሊሲዎች ሊቀረጹ ይገባል? ለስራ የሚመች አካባቢ አለ ወይ የሚሉትን መወያየት ያስፈልጋል። ምክንያቱም አፍሪካ ያልተነካ የወጣቶች ጉልበት ያላት አህጉር ናት።
እና የጤና አማካሪ እንዲሁም ደግሞ በአይምሮ ጤና ዙሪያ ግንዛቤ እንዲዳብር ቀስቃሽ ናት። ለዚህ ደግሞ ያለፈው ህይወቷ ትልቅ ሚና እንዳለው ትናገራለች።
Being mindful of who you are. And so as somebody who's been in the industry for 17 years,
ማን እንደሆነን ማወቅ ያስፈልጋል። ለ17 አመታት ያክል በዚህ ኢንዱስትሪ ውስጥ እንደቆየ ሰው የአይምሮ ጤናዬ እጅግ መሰረታዊና አስፈላጊው ነገር መሆኑን ተረድቻለሁ። በተለይም እንደ ደቡብ ሱዳን ካለች በጦርነት ከተጎዳች ሀገር እንደመጣ እንደ ስደተኛ ሰው እጅግ ብዙ ነገሮችን አሳልፌያለሁ። ያደኩት አሜሪካ ውስጥ ነው። እዚህ ከመጣው በኋላ በኔና በቤተሰቦቼ መካከል ክፍተት ነበር። በቅርበታችንና በአስተሳሰባችን መካከል የባህልና የግንዛቤ ክፍተት ነበር። ስለዚህ እኔ የምለው ነገር ሌሎች ሰዎችም ቢሆኑ ለአይምሮ ጤናቸውና ለውስጣዊ ሰላማቸው አበክረው ትኩረት እንዲሰጡ ማገዝ አስፈላጊ ነገር መሆኑን ነው። በተለይም የፈጠራ ባለሙያ ሲሆኑ እንዲሁም በዘመናዊ ስራ ውስጥ ለስኬት የሚጥሩ አፍሪካውያን እጅግ አስፈላጊ ነው።
ያኩር የአይምሮ ጤና ለስኬት ለሚጫወተው ሚና አፍሪካውያን ገና አልተገነዘብንም፣ በዚህ የተነሳም እያወራንበት አይደለም ነው የምትለው።
This society is filled with a lot of issues. There's cardiovascular issues, there's obesity issue, there's diabetes, but mental health is something that we as
ይሄ ማህበረሰብ ብዙ ተግዳሮቶች አሉበት። የልብና የደም ዝውውር እንዲሁም የስኳርና ቅጥ ያጣ ወፍረት የመሳሰሉት ችግሮች አሉ። ነገር ግን እኛ እንደ አፍሪካዊ ስለ አይምሮ ጤና ችግር ከማውራት እንቆጠባለን። አይምሮ ጤና ካልሆነ ደግሞ በህይወት ውስጥ ምንም ነገር ትክክል ሊመጣ አይችልም። እኔ በራሴ ስለ አይምሮና አካላዊ ጤና ለውጥ ለማምጣት በፈጠርኩት መድረክ እድለኛ ነኝ። ዩናይትድ ስቴትስ ውስጥ ማደግም እድል ነው። ብዙ ነገሮችን ከተለያዩ አቅጣጫዎች ለማየትና ዋው ለማለት እረድቶኛል። እንደ ስደተኛ መጠለያ ውስጥ መኖርና የስደተኛ ህይወት መምራት ከዛ እዚህ መምጣት በአይምሮ ውስጥ የሚፈጥረው ጫና አለ። ስለዚህ የአይምሮ ህመም ያለባቸውን ሰዎች መደገፍ አለብን፣ እንዳያፍሩ ማድረግ አለብን። እኔ እንደ ፋሽን ሞዴል የማየው በዚህ ዘርፍ ውስጥ ያሉ ሰዎች በተለያዩ የአይምሮ ህመሞች እየተሰቃዩ ነው። ምክንያቱም ደግሞ በግልጽ ሊያወሩት አይችሉም። ስለዚህ ብዙዎቹ ፊታቸውን ወደ ሱስ ያዞራሉ። ማጨስ፣ መጠጣት፣ የተለያዩ አጉል ባህሪዎችን ማሳየት ይጀምራሉ። እያንዳንዱ ባህሪ ከስር መሰረቱ ምክንያት አለው። እነዚህ ነገሮች ምንድናቸው የሚለውን ሰዎች በግልጽ ከቤተሰቦቻቸው ጋርም ሆነ በውጪ አያወሯቸውም። ሐኪም ማማከር ደግሞ የሚታፈርበት ሀገር ነው። ለቤተሰቦቻችን ስንነግር እየቀበጥሽ ነው፣ እኛ እንዲህ አይነት ነገር የለብንም ተብሎ ነው የሚታሰበው። የሰዎች አይምሮ የሚኖረው ኬሚካል ቅንብር ሳይመጣጠን ቀርቶ የስሜት መዋዠቆች ይፈጠራሉ የሚለውን አናምንም። ስለዚህ እኔ ማምነው እንደኔ ያሉ መድረኩን ለማግኘት የታደሉ አፍሪካውያን በግልጽ ማውራት መጀመር እንዳለብን ነው። በአፍሪካ ፖለቲከኞቻችን ሳይቀሩ የአይምሮ ጤና ችግር አለባቸው። ምክንያቱም አብዛኞቹ የመጡት በጦርነት ውስጥ አልፈው ነው። የአይምሮ ጤና ችግር ቢኖርባቸው ምንም ማለት አይደለም። የኔን ሀገር ደቡብ ሱዳን ብትወስጂ መሪዎቻችን ነጻ ውጪ ሆነው ውጊያ ላይ ነበሩ። ከታዳጊነታቸው አንስቶ ሲዋጉ ነበር። ታዲያ እኮ የአይምሮ ጤና ድጋፍ ቢደረግላቸው ብለን ብንመክር የሚያሳፍር ነገር የለውም። ስለዚህ በዚህ ጉዳይ ዙሪያ ከማውራት ማፈግፈግ የለብንም።
ሞት እንድትሆኑ ስሜቶቻችንና ችግሮቻችንም በግልጽ በመነጋገር መፍትሄ መፍጠር አለብን የምትለው ደቡብ ሱዳናዊቷ ሞዴል ኒያኮር በመንግስታቱ ድርጅት አማካኝነት የተዘጋጀው አንስቶፐብል አፍሪካን የመሳሰሉ በርካታ መድረኮችም መዘጋጀታቸው አስፈላጊ ነው ትላለች። ከአሜሪካ ድምጽ ለተጠናቀረው ዘገባ ኤደን ገረመው ከዋሽንግተን ዲሲ።
ኤደን ሌላም ቅንብር አላት። በኒውዮርክ በጉባኤው የመክፈቻ ዕለት ከተደረጉ ክንውኖች መካከል የኢትዮጵያውያን የቡና ጠጡና የትስስር መድረክ ነው። በተባበሩት መንግስታት ድርጅት አቅራቢያ በሚገኘው በትውልድ ኢትዮጵያዊው አብዱ አባጀበል የተመሰረተው ኦሲስ ጅማ ጭማቂ ቤት ኢትዮጵያውያንና ከኢትዮጵያ ጋር ተያያዥነት ያላቸውን ስራዎች የሚሰሩ ሰዎች ተገናኝተው ተወያይተዋል። ኤደን ገረመው የትስስር መድረኩን ወጣኝ አሃዱ ገብሩን እና ተሳታፊዎችን አነጋግራለች። እናድምጥ።
በተባበሩት መንግስታት ድርጅት ጉባኤ ላይ ወጣቶች ያላቸው ሚና ምን ያክል ነው? ኢትዮጵያውያንስ ያላቸው ተሳትፎ ምን ያህል ጉልህ ነው? የጥያቄ በስፖርት ፎር ቼንጅ ድርጅት መስራች በሆነው በአህዱ ገብሩ የተጠየቀ ነበር። አህዱ ለዚህ ምላሽ ይሆን ዘንድ 79ኛው የተባበሩት መንግስታት ድርጅት ጉባኤ መክፈቻ ዕለት ከሰዓት በኋላ በጉባኤው ላይ ተሳታፊ የሆኑ ኢትዮጵያውያንና በኢትዮጵያ ዙሪያ የሚሰሩ የሌሎች ሀገር ዜጎችም የታደሙበትን የቡና ጠጡና የትስስር መርሃ ግብር አዘጋጅቷል።
ምንድነው ሀሳቡ? ሊያሰብ ነው ገና ኢትዮጵያ እያለን ነው። ምክንያቱ ደግሞ አምና እዚህ በነበርኩበት ጊዜ የተለያዩ ሳይድ ኢቨንቶች የጎንዮች ስብሰባዎች ላይ ተገኝተን ነበር እና የተለያዩ ሀገር ዜጎች የራሳቸው ኢቨንቶች አሏቸው። የሀገሮቻቸው ሚኒስትሮች፣ ባለስልጣኖች፣ ሌሎች የሚሳተፉበት እና በስብሰባ የመጡ ወጣቶችን ሌሎች እንጌጅ የሚያደርጉበት እና እንደ አጋጣሚ የብራዚል ላይም የናይጄሪያዎችም ላይ ሌሎችም ላይ ተገኝቼ ስለነበር ለእኛስ ደግሞ ከኢትዮጵያ የሚመጡ ወጣቶች አሉ፣ ለኛ የወጣት መሪዎች አሉ፣ ሌሎችም አሉ፣ የኤንጂዎች አሉ፣ የገቨርንመንት ተወካዮች አሉ እና ይሄንን የሚያሰባስብ አትሊስት እንደው የኮፊ እና ኔትወርኪንግ በተጨማሪ ደግሞ ከኢትዮጵያ ጋር የሚሰሩ ፓርትነሮች አሉ የተለያየ ሀገር ዜጋዎች ጋር እና ወጣቶቻችንና እነሱ ኔትወርክ እንዲያደርጉ እንደገና ደግሞ እኛ እዚህ ተሰብስበን እንደምታዩ ቆንጆ ቡና እዚሁ በትራዲሽናል በሆነ መልኩ ልንጠጣ ባህላችንን ሌሎች ከማስተዋወቅ አንጻር በሚል የተጸነሰ ሀሳብ ነው።
በመንግስታቱ ድርጅት ጉባኤ ላይ ተሳታፊ የነበረችው ዶክተር ልዕልና ሽመልስ በኦሲስ ጅማ የጭማቂና የጤናማ መጠጦች አገኝተው ከታደሙ እንግዶች መካከል አንዷ ናት።
ይህንን ኢቨንት ስራዬ ብዬ ነው አተንድ ያደረግኩት። ምክንያቱም በየኢቨንቱ ሳይድ ኢቨንቶችም ሆኑ ዋናው የዩኤን ኢቨንትም ሆነ ብዙ ጊዜ የኛ ኢትዮጵያውያን በጣም ፕሮሚነንት ሆነን አንታይም እና ሁሌ ነው የሚቆረቁረኝ። ኬንያኖችን እናገኛለን፣ ናይጄሪያዎችን በደንብ እናያለን። ለሬስት ኦፍ አፍሪካ ግን እምብዛም አይደለም እና እኛ አፍሪካ ዩኒየን ይዘን ዩኤን ላይ ትልልቅ ድምፆች ያለን ሆነን ለምንድን ነው እኛ ቪዝብል ማለት ነው? ስራዎች እያሉ ብዙ እና ከዛ ደግሞ የተለያየ ቦታ ደግሞ በየቦታው ያለ ጥሩ ቦታ ያለ ሰው አለ፣ ከዛ ማደግ የሚፈልግ ሰው አለ፣ ፖቴንሻሉ ያለው አለ፣ ኔትወርኩ ያለው ያንን ግን ማጣጣም ብዙ ጊዜ ስለማና ይሄ ነገር ቻንስ።
በኒውዮርክ አራት ቅርንጫፎች ያሉት የኦሲስ ጅማ ጭማቂ ቤት ባለቤት አብዲ አባጀባር የትስስር መድረኩን በማዘጋጀት በመስተንግዶም ጭምር ስኬታማ እንዲሆን አድርጓል።
ኦሲስ ጅማ ሲባል ምግብ ቤት ብቻ አይደለም፣ ሰው መጥቶ ገንዘቡን አምጥቶ ምግብ ይዞ የሚሄድበት ተቋም አይደለም፣ ቢዝነስ ቤት አይደለም። ኦሲስ ጅማ ለሰው ልጅ ጤንነት አስፈላጊ ነው ከተባለ የሰው ልጅን የማነጽ የሚፈልገውን ነገር ለማግኘት ሪሶርስ ቦታ ነው ብዬ ነው የሚገምተው። የኮሚኒቲ ቤትም ነበረኝ ካሁን በፊት እዚሁ ሃርለም ላይ። ስለዚህ ይሄ በዩኤን መምጣት አድቫንቴጁ ከኢትዮጵያ ለሚመጡ ከሌላም ዓለም ላይ ለሚመጡ ይሄ ትልቅ ዲፕሎማት ሲቲ ነው ኒውዮርክ።
እና አጠር ያለው የዘንድሮ መርሃ ግብር ማደግ ያለበትና መነቃቃትን የሚያጭርም ነው ትላለች።
የመጀመሪያው ስለሆነ በጣም ኢንተረስቲንግ ነበር፣ ግን ደግሞ የተሻለ ሁሉም ሰው የሚጠቀምበት ሁሉም ሰው ቸኩሎ ማይሮጥበት ሁሉም ሰው ቸኩሎ ስለነበር ቦታውንም ሌላ ቦታ አድርገ ነው እንደሱ አይነት ኢቨንት ቢሆን እኔ መርጣለሁ። እና በጣም ቆንጆ ነበረ። አሀዱን በጣም ጎበዝ ሰው ነው። ይህንን አይዲያ ማሰቡ ሰው መሰብሰቡ በጣም ይበረታታ ነው። እና እኔም ኔክስት ሰፖርት ላደረገው ሬዲ ነኝ።
ገና በለጋ እድሜው ከጅማ ከተማ ተነስቶ በተለያዩ የውጭ ሀገራት ህይወቱን በስደት ያሳለፈው አብዲ አሁን ላይ ለማህበረሰቡ መልሶ አበርክቶት ማድረግ መቻሉ ያስደስተዋል። አብዲ ወጣቶች አንድ ነገር ላይ አጥብቀው ከሰሩ ይሳካላቸዋል ሲል ከራሱ ተመክሮ ያጋራል።
ይሄ ቦታውን የመንግስት ነው የሰጠኝ። አንድ አምስት ደቂቃ መሆንም ከዩኤን የትራምፕ ታወር አለ። ትልቅ ታሪካዊ ቦታ ነው ይሄ። ይሄም እንግዲህ ባክግራውንዱ አክቲቭ ኒውዮርክ ላይ ስለሆን ብዙም ስለምሰራ ያን አይቶ ነው ፕሮሞት አድርጎ የሰጡን። እና ሀገር ቤትም በተለይ ወጣቶች በጊዜው ያለባቸውን ችግር ላይ ሳያተኩሩ ወደፊት መቀየር የሚችሉት ነገር ላይ በትንሽም ነገር ቢጀምሩ ህይወት ወደፊት ቆንጆ ሁኔታ ነው የሚቀርባቸው ለማለት ነው የሚፈልገው።
የዚህ የትስስር መድረክ አዘጋጅ አህዱ ሁሉም ሰው በያለበት ዘርፍ ዓለም አቀፍ ማህበረሰብ መሆን ይችላል ይላል።
እንግዲህ ፊቸር ዛሬ ነው፣ አሁን እያወራን ያለ ነው ሰሚት ኦፍ ዘ ፊቸር ነው። ያው ሁላችንም እኛም ልጅ ነበርን ትላንት፣ ዛሬ ደርሰናል፣ ነገ ጎልማሳ እያልን እንሄዳለን። ስለዚህ ሁሌ ማስበው ወደፊት ዛሬ ነው፣ ያለን ጊዜ ዛሬ ነው። ስለዚህ ነገን በተስፋ ነው ጥሩ ተስፋ እያደረግን፣ ግን ማድረግ ኮንትሪቢዩት ማድረግ የምንችለው ዛሬ ላይ ነው። ስለዚህ በተቻለ መጠን ሁላችንም ዛሬ ላይ ምን ማድረግ እንችላለን የሚለውን ነገር እንደ አሳይመንት ወስደን በምንችለው መልኩ በሙሉ ለሀገራችን፣ ለአህጉራችን ብሎም ለዓለም ይሄ ዓለም አቀፋዊ ዜጋ አስተሳሰብ የምንችለውን ነገር እንድናረግ መልእክቴ ነው። እንግዲህ ነገር እንድናረግ መልእክቴ ነው። እንግዲህ
የመንግስታቱ ድርጅት ጉባኤ ከ51 ሀገራት የመጡ መሪዎች፣ የደህንነት ሰዎች፣ ጋዜጠኞች፣ የግብረሰናይ ተቋማት የስራ ባልደረቦች እንዲሁም ሌሎች አጋር ድርጅቶች የተሳተፉበትን በሺዎች የሚሆኑ የታደሙበት ዝግጅት ነበር። ከአሜሪካ ድምጽ ለተጠናቀረው ዘገባ ኤደን ገረመው ከኒውዮርክ።
ኤደንን ለዘገባዎቿ እጅጉን እናመሰግናለን። ቀጣዩ ዘገባ ደግሞ መጪው የአሜሪካ ምርጫና የአዲሶቹ ዜጎች ተሳትፎ ይላል። አብራችሁን ቆዩ። እንደ አውሮፓውያን የዘመን አቆጣጠር ህዳር ሲመጣ በሚካሄደው ፕሬዝደንታዊ ምርጫ በሚሊዮኖች የሚቆጠሩ አሜሪካውያን ለመጀመሪያ ጊዜ ድምፅ በመስጠት ይሳተፋሉ። ከነዚህም መካከል ከ2020 ወዲህ የዩናይትድ ስቴትስ ዜግነትን የተቀበሉ ወደ 3.5 ሚሊዮን የሚሆኑ የውጭ ሀገር ተወላጆች ይገኙባቸዋል ተብሎ ይጠበቃል። እነዚህ አያሌ አዲስ መራጮች ታዲያ በሪፐብሊካን ፓርቲውና በዲሞክራቲክ ፓርቲው ደጋፊዎች እኩል ለእኩል የተከፋፈሉ በሆኑት ግዛቶች ትልቅ ሚና ሊጫወቱ እንደሚችሉ ተመልክቷል። ጄፍ ስዊክሆርድ ከቨርጂኒያ ግዛት ለመጀመሪያ ጊዜ በፕሬዝደንታዊው ምርጫው ድምፅ የሚሰጡ አዲስ የአሜሪካ ዜጋ ያስተዋውቀናል። ለ89 ዓመቷ አረጋዊት ለሲልቪና ጉዴዝ እንደ አውሮፓውያን አቆጣጠር ሐምሌ 4 ልዩ የክብረ በዓል ቀን ነው። እለቱ በመጀመሪያው የዩናይትድ ስቴትስ ፕሬዚደንት ጆርጅ ዋሽንግተን መኖሪያ ቤት በማውንት ቨርነን መስክ ላይ በሚካሄድ ስነ ስርዓት እሳቸውና ሌሎች በርካቶች የአሜሪካን ዜግነት የተቀበሉበት በመሆኑ
I was neither Portuguese.
እዚህ ሀገር ፖርቹጋላዊም አሜሪካዊም ሳልሆን ለበርካታ ዓመታት ኖሬያለሁ። ስለዚህ አሜሪካዊ ለምን አልሆንም አልኩ። አሁን የአሜሪካ ዜጋ ሆኛለሁ።
ሲልቪና ከትውልድ ሀገራቸው ከፖርቹጋል ከመጡ ወደ 20 ዓመታት ተቆጥረዋል። እናም እሳቸውም እንደ አብዛኞቹ አሜሪካውያን የፕሬዝዳንታዊ ምርጫውን ሂደት ሲከታተሉ ከርመዋል። የጎርጎሮሳውያኑ ህዳር ወር ሲመጣም ለመጀመሪያ ጊዜ ድምጽ ይሰጣሉ።
I follow politics on radio and TV and I follow the debates. In fact,
ስለ ፖለቲካው ጉዳይ በራዲዮም በቴሌቪዥንም እከታተላለሁ። ክርክሮቹንም ተከታተያለሁ። ያለፈውን ክርክር በስፓኒሽኛ ቋንቋ ቴሌቪዥን በዩኒቪዥን ነበር የተከታተልኩት። መከታተልም አለብኝ። ምክንያቱም ምን እንደሚያስቡ፣ ምን አይነት አቋም እንደሚከተሉ፣ በቀጣይ ምን እንደሚያደርጉ ለማወቅ ይጠቅመኛል።
አዲሲቱ አሜሪካዊት ሲልቪና ወደ ዩናይትድ ስቴትስ ለመምጣት የሚፈልጉ ሰዎች ጉጉት ይገባኛል ይላሉ።
I think they should come, respecting the laws of
ያስተሳሰብ መምጣት አለባቸው። ሲመጡ የሀገሪቱን ህግ ህዝቡንም አክብረው መምጣት አለባቸው። ስለዚህ በህጋዊ መንገድ መምጣት አለባቸው።
ሲልቪና የካቶሊክ ክርስትና እምነት ተከታይ ናቸው። ጽንስ ማስወረድን በሚመለከት ግን ምርጫው ለሴቶች መተው ያለበት መብታቸው ነው ብለው ነው የሚያምኑት።
I think there should be respect for oneself, but sometimes it is necessary.
ለራስ ክብር መስጠት ተገቢ ነው። ነገር ግን ይሄ ነገር የሚያስፈልግበት ጊዜ ይኖራል። ምክንያቱም አንዳንዴ ወንዶች ሴቶችን አያከብሩም። ሴቶች በይበልጥ ሊከበሩ ይገባል። ነገር ግን ይሄ በደንብ ተግባራዊ የሆነ አይደለም። ታዲያ እዚህ ጋር ነው ጽንሱን የማስወረድ እርምጃ የሚመጣው። ይሄ ደግሞ በመላው ዓለም የሚደረግ ነገር ነው።
ሲልቪና ጉዴዝ ትውልድ ሀገራቸው ፖርቹጋል ሳሉ በማህበራዊ አገልግሎት ዘርፍ ነበር የሚሰሩት እና ለማንኛውም ሀገር ቤተሰቦች ድህነት አዘቅት ውስጥ እንዳይወድቁ መከላከያ የማህበራዊ ኑሮ መርሃ ግብሮች እንደሚያስፈልጉ የሚያምኑ መሆናቸውን ይናገራሉ።
Above all, social assistance is important for people.
ዝቅተኛ የኑሮ ደረጃ ላይ ያሉ ሰዎች ሁሉንም ያለው የማህበራዊ ኑሮ እርዳታ ሊያገኙ ይገባል። በተለይ ብዙ ልጆች ያሏቸው ሰዎች።
ሲልቪና ጉዴዝ በሐምሌ ወር ለመጀመሪያ ጊዜ ባነጋገርናቸው ወቅት የቀድሞ ፕሬዝዳንት ዶናልድ ትራምፕ ከመጠን በላይ ስሜታዊ ይሆኑብኛል፣ ፕሬዝዳንት ጆ ባይደን ግን ረጋ ያሉ ጠንካራ ሰው ነው የሚመስሉኝ ብለውን ነበር። ያሁኔቷ እጩ ተፎካካሪ ምክትል ፕሬዝዳንት ካማላ ሃሪስን በሚመለከት ደግሞ ታሪካቸውን ስመለከት ለፕሬዝዳንትነት የሚገቡ ይመስሉኛል ብለዋል። ቪኦኤ ያነጋገራቸው ሌሎች ለመጀመሪያ ጊዜ ድምጽ የሚሰጡ ሰዎች ደግሞ ለቦታው ትክክለኛው ሰው ዶናልድ ትራምፕ ናቸው የሚል እምነት ስላላቸው እሳቸውን እንደሚመርጡ ነግረውናል። ሀገሪቱ የሚያስፈልጋትን ቆራጥ አመራር የሚሰጡ ትራምፕ ናቸው ብለው ነው የሚያምኑት። ለማናቸውም የ89 ዓመት አረጋዊቱ ሲልቪና ጉዴዝ ሐምሌ 4 ቀን የፖለቲካ ጉዳይ ሳይገባበት የአሜሪካ ዜግነትን የተቀበሉበትን ዕለት በመጀመሪያው ፕሬዝዳንት በጆርጅ ዋሽንግተን መኖሪያ ቤት በማውንት ቨርነን በአሜሪካ ነጻነት ቀን የሞቀ የደመቀ ስነ ስርዓት ከቤተሰባቸው ጋር አክብረው ውለዋል። ከአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት በአጭር ሞገድ መስመሮች በኢትዮ ሳት እና በዌብሳይታችንም በቀጥታ የሚተላለፈው የቅዳሜ መስከረም 25 2017 ዓ.ም ፕሮግራም እስከ 4 ሰዓት ይቀጥላል። አብራችሁን ቆዩ። አሁን ተረኛው በየሳምንቱ በእንግድ ወልዴ የሚዘጋጀው የሙዚቃ ቃና ነው። መልካም ቆይታ። Ja 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 ja
ጤና ይስጥልኝ እንደምናመሻችሁ። የሙዚቃ ቃና የአየር ሰዓቱን ተረክቧል። እንግዲህ ወለነኝ እስከ ምሽቱ 4 ሰዓት አብራችሁን ትቆዩ ጋብዛለሁ። አሜሪካዊቷ የአርኤንቢ ቅኝት ዘፋኛ ቲና ማሪ ነች። በ54 ዓመቷ ከ14 ዓመታት በፊት በእንዳረፓን አቆጣጠር 2010 ላይ በሞት ተለይታለች። ስራዎቿን ሁሌም እናደምጣለን። ባለፈው ሳምንት ዲር ላቨር የሰኘ አንድ ግሩም ዜማዋን ሰምተን ነበር። ይህኛው ደግሞ ደጃቡ ወይም I have been here before በመባል ይታወቃል። ከምወድላት ስራዎቿ ቅድሚያ የሚሰጠው ነው። ግዜና ስፍራ ያልገደባቸው ሁለት ነፍሶች በዘፋኛው ውስጥ እንደገና መመላለሳቸውን የሚያመለክተው ይዘፈን በምድር ላይ የምታየው መልካምም ሆነ መጥፎ ነገር ከዚህ በፊት ኖራው የምታውቀውና በድጋሚ ያለፈችበት መሆኑን ከሞት በኋላ ወደ ምድር ተመልሶ መምጣት የተባለውን እርሷ እንደማትፈልገው ምክንያቱም ደግሞ እንደኖረችው የተረከችበት ነው። You gotta be. Desiree ትባላለች። በራስ መተማመን የሚሰጠውን አስተማማኝ ኃይል ይመለከታል። Listen as your day unfolds. Challenge what the future holds. Try and keep your head up to the sky. Lovers, they may cause you tears. Go ahead, release your fears. Stand up and be counting. Don't be ashamed to cry. You gotta be, you gotta be bad. You gotta be bold. You gotta be wiser. Desiree, you gotta be. በውስጣችን ያለውን ጥንካሬ በመጠቀም ማንነታችንን ማወቅ እንደምንችል ያመለክታል በዜማ ነው። በመከታተል ላይ ያላችሁት ከአሜሪካ ድምጽ ዘውትር ቅራቢ ምሽት የሚተላለፍላችሁን የሙዚቃ ቃናን ነው። ማስተናግዳችሁ እንግዲህ ወልነኝ እስከ ምሽቱ 4 ሰዓት አብራችሁን ቆዩ።
I am feeling very Olympic today. How about you?
I can see clearly now. በርካቶች የተጫወቱት ዜማ ነው የምጋብዛችሁ ጀማይካዊው ጂሚ ክሊፍ የተጫወተውን ነው። በህይወት ፈተና የገጠማቸው ሰዎች ከችግሩ ሲወጡ ስለሚስማቸው ተስፋና ብርታት የሚያወሳ ይመስላል። I can see clearly now, ጀማይካዊው ጂሚ ክሊፍ ነበር። አሃ ገዳው ቢዝነስ በቀለ
Fuck.
ማለዳ ማይክል በላይነ፣ ግጥም ሰለሞን ሳለ፣ ዜማ ማይክል በላይነ፣ ቅንብር ኪሩቤል ተስፋዬ ናቸው። የምሰናበታችሁ በዚሁ ዜማ ነው። እንግዲህ ለነኝ ለሳምንት ቀጠሮ እንያዝ። እስከዛው ሰላም።
አሜሪካ ድምጽ ራዲዮ የአማርኛ አገልግሎት በ22 በ25 እና በ31 ሜትር ባንዶች እንዲሁም በኢትዮሳት ሲተላለፍ የቆየው የቅዳሜ ምሽት ፕሮግራም እዚህ ላይ አበቃ። ነገ በ3 ሰዓት በተረኛው መስተዋት ፕሮግራም ተመልሰን እስከምንገናኝ ከፕሮዲውሰሩ ከንጉሱ ታምሬ ጋር በመስተንግዶ አብሬያችሁ ያመሸሁት ቆንጅት ታየ ነኝ። ሰላም፣ በደህና እደሩ።